ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የግንቦት 27 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት የጽሑፍ መልእክት እንደገለጹት በውስጣችን ያለው የክርስቶስ ሕላዌ ምርጫችንን የሚመራ ብርሃንና ጌታን ስንገናኝ ልባችንን የሚያሞቅ ነበልባል ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትናው ዕለት ማለትም በግንቦት 26 2010 ዓ.ም የደህንነታችን ምንጭ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል በትላንትናው ዕለት በታላቅ መንፈሳዊነት ተከብሮ ማለፉ ይታወሳል። የዚህን ክብረ በዓል ታሪካዊ አመጣጥ በተመለከተ ያዘጋጀነውን አንድ ልዩ ዝግጅት በቅድሚያ እናስደምጣችኋለን። በማስከተል በዚሁ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትናው ዕለት ማለትም በግንቦት 26 2010 ዓ ም የተከበረውን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል በተከበረበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን በመጨረሻው ክፍል ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። የጎርጎሮ ሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም የደህንነታችን ምንጭ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል በትላንትና ዕለት በታላቅ መንፈሳዊነት ተከብሮ ማለፉ ይታወሳል። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል ጥንታዊ የሆነ መሠረት ያለውና በካቶሊክ ቤተ ክርስቲያን ምዕመናን ዘንድ ከፍተኛ ስፍራ ከሚሰጣቸው መንፈሳዊ በዓላት ውስጥ አንዱና ዋነኛው ነው። ይህ በዓል በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም በሮም ከተማ ውስጥ በሚገኘው ኦስቲያ በመባል በሚታወቀው ስፍራ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በተገኙበት በሺዎች የሚቆጠሩ ምዕመናንም በተገኙበት በተከናወነው መሥዋዕተ ቅዳሴና መሥዋዕተ ቅዳሴውን ተከትሎ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋ መገለጫ የሆነው ቅዱስ ቁርባንን በመያዝ የውህደት ሥነ ሥርዓት መካሄዱንም ለመረዳት ተችሏል። ይህ በዓል በሮም ከተማ ኦስቲያ በሚባልበት ስፍራ እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ጳውሎስ ስድስተኛ በስፍራው ተገኝተው የዛሬ 50 ዓመት ካከበሩት በዓል በመቀጠል በርዕሰ ሊቃነ ጳጳሳት ፍራንቼስኮ ከ50 ዓመት በኋላ የተካሄደ ሁለተኛ ጊዜ በኦስቲያ የተከበረ በዓል እንደሆነ ለመረዳት ተችሏል። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚዘከርበት መንፈሳዊ በዓል በቅዱስ ቁርባን ውስጥ ጌታችን ኢየሱስ ክርስቶስ በእውነት ይገኛል በማለት በከፍተኛ እምነት የሚከበር በዓል ነው። ይህ በዓል ስር መሠረቱን ያደረገው በ8ኛው ክፍለ ዘመን በቤልጅየም አገር ይኖሩ በነበሩ አንድ ገዳማዊት የነበራቸው ልዩና ምስጢራዊ ከሆነ መንፈሳዊ ተመክሮ ላይ መሠረቱን ያደረገ ሲሆን ቅድስት ጁልያን ዘ ኮርኒሎን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1908 ዓ.ም ቅዱስ ቁርባንን በመንበሩ ውስጥ ሆኖ በሚያመልኩበት ወቅት በአንድ በኩል የነጭ ጨረቃ ምልክት ሆኖ ሲታያቸው፣ በሌላ በኩል ደግሞ አንድ ጥላ የሚመስል ነገር በቅዱስ ቁርባኑ ዙሪያ ይመለከታሉ። ይህም ቅዱስ ለሆነው ለክርስቶስ ሥጋና ደም ለየት ባለ ሁኔታ ልዩ መንፈሳዊ አምልኮ ሊደረግ እንደሚገባው በወቅቱ ለቤተ ክርስቲያን መልእክት ያስተላለፈበት ክስተት ሲሆን፣ በወቅቱ በቤልጅየም የነበረው ጳጳስ ለየት ባለ ሁኔታ ለክርስቶስ ቅዱስ ሥጋና ክቡር ደሙ መንፈሳዊ አምልኮ የሚደረግበትን ቀንና ሁኔታ በማመቻቸት ይህንን መንፈሳዊ ክብረ በዓል በአገረ ስብከታቸው ማስተዋወቅ ጀመሩ። ለክርስቶስ ቅዱስ ለሆነው ሥጋውና ክቡር ለሆነው ደሙ መንፈሳዊ ስግደትና አምልኮ የሚደረግበት በዓል በቀጥታ በጣሊያን አገር በላዚዮ አውራጃ በቪቴርቦ ወረዳ ውስጥ በምትገኘው ቦልሴና በመባል በምትታወቀው ትንሽዬ ከተማ ውስጥ በ8ኛው ክፍለ ዘመን በታየው የቅዱስ ቁርባን ተአምር ጋር በቀጥታ የሚገናኝ ሲሆን፣ በወቅቱ ወደ ሮም ከተማ ንግደት በማድረግ ላይ የነበረ አንድ ካህን በጉዞ ላይ በነበረበት ወቅት መሥዋዕተ ቅዳሴን ለማሳረግ በቦልሴና ከተማ በሚገኘው አንድ ቤተ ክርስቲያን ውስጥ መሥዋዕተ ቅዳሴን መሰዋት ይጀምራል። በወቅቱ በመሥዋዕተ ቅዳሴ ወቅት ኅብስቱን አንስቶ ከባረከ በኋላ በሚቆርስበት ወቅት በእውነት በዚህ ኅብስት ውስጥ ጌታችን ኢየሱስ ክርስቶስ በእውነት ይገኛል ወይስ አይገኝም በሚል አጣብቂኝ ውስጥ ገብቶ መጠራጠር ይጀምራል ካህኑ። በወቅቱ ካህኑ በዚህ ጥርጣሬ ውስጥ ሆኖ ኅብስቱን በሚቆርስበት ወቅት ወዲያውኑ ከኅብስቱ ውስጥ የደም ጠብታዎች መውጣት ይጀምራሉ። መሥዋዕተ ቅዳሴ በሚሰዋበት መንበረ ታቦት ላይ የነበረው ጨርቅ ከዚህ ኅብስት በሚወጣው ደም ይርሳል። ከዚያም አልፎ መንበረ ታቦቱ የተሠራበት ድንጋይ በደም ይርሳል። በወቅቱ የነበሩት የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ኤርባን 15ኛ እርሳቸው ራሳቸው ቤልጅየማዊ በመሆናቸው የተነሣ ከዚህ ቀደም በቤልጅየም አገር ቅድስት ጁልያን ዘኮርኒሎን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1208 ዓመተ ምህረት ቅዱስ ቁርባንን በመንበሩ ውስጥ ሆኖ በሚያመልኩበት ወቅት በአንድ በኩል የነጭ ጨረቃ ምልክት ሆኖ ሲታያቸው፣ በሌላ በኩል ደግሞ ጥላ የሚመስል አንድ ነገር በቅዱስ ቁርባን ዙሪያ የታየበትን ተአምር በማስታወስ እርሳቸው ራሳቸው ቤልጅማዊ በመሆናቸው የተነሳ የዚህን ተአምር ታሪክ አሳምረው የሚያውቁ በመሆናቸው የተነሳ በመላው ዓለም በሚትገኘው የካቶሊክ አብያተ ክርስቲያናት ውስጥ ለጌታችን ለኢየሱስ ክርስቶስ ቅዱስ ሥጋውና ክብር ደሙ መንፈሳዊ አምልኮ የሚደረግበትን ቀን ይፋ በማድረግ በመላው የካቶሊክ አብያተ ክርስቲያናት ዘንድ ይህ በዓል በታላቅ መንፈሳዊነትና ሁደት እንዲከበር በማሰብ እንደ ጎርጎሮሳውያኑ የቀን አቆጣጠር በ1264 ዓ ም ባወጁት አዋጅ መሠረት ይህ በዓል የጴንጤቆስጤ ወይም በዓለ አምሳ ከተከበረበት ቀን በመቀጠል ባለው ሐሙስ ቀን እንዲከበር ባወጁት መሠረት እነሆ ይህ በዓል በካቶሊክ ቤተ ክርስቲያን ምዕመናን ዘንድ በየዓመቱ እየተከበረ እየተዘከረ የሚገኝ በዓል እንደሆነ ይታወቃል። በዚህም መሠረት ይህ በዓል ባለፈው ሐሙስ ቀን ማለትም በግንቦት 23 2010 ዓ ም መከበር የነበረበት ቢሆንም ነገር ግን ሐዋርያዊ በሆኑ ምክንያቶች የተነሳ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ሐሙስ ቀን የሥራ ቀን በመሆኑ የተነሳ ይህንን ከግምት ባስገባ መልኩ ከሐሙስ ቀን ይልቅ ሰዎች ከሥራ ነፃ በሚሆኑበት በሰንበት ቀን ይህ በዓል እንዲከበር ባለፈው ዓመት በመወሰናቸው የተነሳ ቀደም ሲል እንደ ገለጽ ነው በትላንትናው ዕለት ማለትም በግንቦት 26 2010 ዓ ም በሮም ከተማ ውስጥ በሚገኘው ኦስቲያ በሚባል ስፍራ በርካታ ምዕመናን በተገኙበት ቅዱስ ቁርባንን በመያዝ መንፈሳዊ ስግደትና አምልኮ ከተደረገ በኋላ በጸሎት የታገዘ ሁደት እንደተደረገ ለመረዳት ተችሏል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትናው ዕለት ማለትም በግንቦት 26 2010 ዓ ም የደህንነታችን ምንጭ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚዘከርበት መንፈሳዊ በዓል በትላንትናው ዕለት በታላቅ መንፈሳዊነት ተከብሮ ማለፉ ይታወሳል። ቀደም ሲል በመግቢያችን ላይ እንደገለጽነው ይህ በዓል በትላንትናው ዕለት ማለትም በግንቦት 26 2010 ዓ ም በሮም ከተማ ውስጥ በሚገኘው ኦስቲያ በሚባልበት ስፍራ በርካታ ምዕመናን በተገኙበት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በእርሳቸው መሪነት በቅድስት ሞኒካ ቤተ ክርስቲያን ፊት ለፊት በሚገኘው አደባባይ ላይ በጊዜያዊነት በተሠራው መንበረ ታቦት ላይ በመሆን መሥዋዕተ ቅዳሴን ካሳረጉ በኋላ የክርስቶስን ክቡርና ቅዱስ የሆነውን ሥጋ የሚገኝበትን ቅዱስ ቁርባንን በመያዝ መንፈሳዊ ስግደትና አምልኮ ከተደረገ በኋላ በጸሎት የታገዘ ሁደት እንደተደረገ ለመረዳት የተቻለ ሲሆን ቅዱስነታቸው በወቅቱ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ዛሬ በሰማነው ቅዱስ ወንጌል ውስጥ ስለመጨረሻው ራስ ሲናገር እንደነበረ መስማታችን የሚታወስ ሲሆን፣ ነገር ግን በሚገርም ሁኔታ ከመጨረሻው ራት ይልቅ በይበልጥ የሚናገረው ስለ ራቱ ዝግጅት ነው። ማዘጋጀት የሚለውን ቃል በተደጋጋሚ መስማታችን ይታወሳል። ለምሳሌም ደቀ መዛሙርቱ ኢየሱስን የፋሲካ ራት የት እንድናዘጋጅልህ ትፈልጋለህ? የማርቆስ ወንጌል ምዕራፍ 14 ቁጥር 12 ላይ እንደተጠቀሰው በማለት ሲጠይቁት እንሰማለን። ኢየሱስም ለደቀ መዛሙርቱ አስፈላጊውን ዝግጅት እንዲያደርጉ ግልጽ የሆነ መመሪያ በመስጠት በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያችኋል፣ በዚያም አዘጋጁ። የማርቆስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው በማለት ደቀ መዛሙርቱን ይልካቸዋል። ደቀ መዛሙርቱም ለማዘጋጀት ሄዱ። ነገር ግን ጌታ የራሱን ዝግጅት ቀደም ብሎ አድርጓል። ኢየሱስ ከትንሣኤው በኋላ ለደቀ መዛሙርቱ ለሦስተኛ ጊዜ በተገለጠበት ወቅት ተመሳሳይ የሆነ ነገር ተከስቶ ነበር። እነርሱ ዓሣ በማጥመድ ላይ በነበሩበት ወቅት ከተገለጠላቸው በኋላ እነርሱ ዓሣ በማጥመድ ላይ እያሉ እርሱ ግን ዳቦና የተጠበሰ ዓሣ አዘጋጅቶ በባሕር ዳርቻ ላይ ይጠብቃቸው ነበር። እንደዚያም ሆኖ እርሱ እንዴት ዓሣ ማጥመድ እንደሚኖርባቸው ለደቀ መዛሙርቱ ካሳያቸው በኋላ ያገኙትን ዓሣ ይዘው በመጡበት ወቅት ካጠመዱት ዓሣ የተወሰኑትን እንዲሰጡት ደቀ መዛሙርቱን ጠይቆ ነበር። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 እና አልፎም ከ9 እስከ 10 እንደ ተጠቀሰው ኢየሱስ ቀድሞውኑ ተዘጋጅቶ ይጠብቃቸው ነበር። እናም ደቀ መዛሙርቱን እንዲተባበሩት ጠየቃቸው። አሁንም እንደገና የፋሲካ እራት ከመመገባቸው በፊት ኢየሱስ ለደቀ መዛሙርቱ እንዲህ ይላቸዋል፣ የምሄደው ስፍራ ላዘጋጅላችሁ ነው። እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 እና 3 ላይ እንደ ተጠቀሰው ብሏቸው ነበር። የሚያዘጋጀው ኢየሱስ ራሱ ነው። ነገር ግን ከፋሲካ በፊት በአስቸኳይ ተግሣጾችን በመጠቀምና ምሳሌያዊ አነጋገሮችን በመጠቀም እንድንዘጋጅ ሁሌም ዝግጁዎች ሆነን እንድንኖር ይጠይቀናል። ስለዚህ ኢየሱስ ለእኛ አዘጋጅቷል፣ እኛም እንድንዘጋጅ ይጠይቀናል። ኢየሱስ ለእኛ ምን ያዘጋጅልናል? እርሱ ለእኛ አንድ ቦታና ምግብ ያዘጋጅልናል። ከወንጌሉ ውስጥ ከተጠቀሰው በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ እጅግ የሚልቅ ስፍራ ያዘጋጅልናል። ይህም ብዙ ቦታ ያለውና በዚህ ምድር ላይ የምትገኘው ቤተ ክርስቲያን ስትሆን በዚህም ስፍራ ለእያንዳንዱ ሰው የሚሆን ስፍራ ሊሆን ይገባል። ነገር ግን ከእርሱ ጋርና ከሌሎች ሰዎች ጋር በጋራ ለዘላለም የምንኖርበት ስፍራ በላይ በመንግሥተ ሰማይ ላይ አዘጋጅቶልናል። ከቦታው በተጨማሪ እርሱ ይህንን ተቀበሉ ሥጋዬ ነውና በማለት ሥጋውን በእንጀራ መልክ ያቀርብልናል። እነዚህ ሁለቱ ስጦታዎች ማለትም የመኖሪያ ስፍራና ምግብ ለመኖር የግድ የሚያስፈልጉን ነገሮች ናቸው። የመኖሪያ ስፍራና ምግብ በጣም ወሳኝ የሆኑ ነገሮች ናቸው። የመኖሪያ ስፍራና ምግብ በቅዱስ ቁርባን አማካኝነት ለእኛ ተሰጥተውናል። ኢየሱስ በዚህ ምድር ላይ የመኖሪያ ስፍራ አዘጋጅቶልናል። ምክንያቱም ቅዱስ ቁርባን የቤተ ክርስቲያን የልብ ምት ነውና ቤተ ክርስቲያን እንድትወለድና ዳግም እንድትወለድም ያደርጋታል። ቤተ ክርስቲያን እንድትሰበሰብ በማድረግ ብርታቱን ይሰጣታል። በተጨማሪም ቅዱስ ቁርባን የሰማይ ምግብ በመሆኑ የተነሣ ለዘላለም እንድንኖር በሰማይ ላይ ስፍራን ያዘጋጅልናል። ከሰማይ ስለ ወረደ በምድር ዘላለማዊ ሆኖ የሚኖር ብቸኛው ነገር እርሱ ብቻ ነው። እርሱም ለሚመጣው ጊዜ ሳይቀር እንጀራ ሆኖ ይቀጥላል። አሁንም ቢሆን ተስፋ ልናደርግ ወይም ልንገምተው ከምንችለው በላይ እጅግ የላቀውን የወደፊቱን ቅምሻ ይሰጠናል። ከሁሉም የላቀ ሁኔታ በጉጉት የምንጠባበቀውና ምርጥ ሕልማችንን ይመግበናል። ይህም ማለት ቃል በቃል የዘላለም ሕይወት ቃል ኪዳን ነው። በቃ ተስፋችን ብቻ ሳይሆን እዚያ ምን እንደሚጠብቀን ተጨባጭ በሆነ ሁኔታ የሚገለጽልን ነገር ነው። ቅዱስ ቁርባን የሰማያዊ ግብዣ ተቋዳሽ እንድንሆን ያስችለናል። ወደ ዘላለም ሕይወትና ደስታ የምናደርገውን ጉዞ የሚመግበው ኢየሱስ ራሱ ነው። በተቀደሰው ኅብስት ውስጥ ከመኖሪያ ቦታ ባሻገር ኢየሱስ ለእኛ ምግብ በማዘጋጀት ይመግበናል። በሕይወት ውስጥ ዘወትር ምግብ መመገብ ያስፈልጋል። በተጨማሪም ሕይወት በምግብ ብቻ ሳይሆን በዕቅዶች፣ በፍላጎቶችና በተስፋ ጭምር ልትመገብ ያስፈልጋታል። ፍቅርን ተርበናል። በጣም ደስ የሚያሰኝ ሙገሳ፣ ምርጥ ስጦታዎችና በጣም የተሻሻሉ ቴክኖሎጂዎችን መጠቀም በራሱ በቂ አይደለም። ሙሉ በሙሉ እርካታን ሊያስገኝም አይችልም። ቅዱስ ቁርባን ቀላል የሆነ ምግብ ነው። እንደ አንድ እንጀራ ነው፣ ነገር ግን እኛን ሊያጠግበን የሚችል ልዩ የሆነ ምግብ ነው። ምክንያቱም ከዛ የላቀ ታላቅ ፍቅር የለምና። እዚያ ኢየሱስን እናገኘዋለን፣ እኛ የእርሱን ሕይወት እንጋራለን፣ እናም የእርሱ ፍቅር ይሰማናል። ከዚያም የእሱ ሞትና ትንሣኤ ለእኛ የተደረገ መሥዋዕት እንደሆነ ለመረዳትም እንችላለን። በቅዱስ ቁርባን አማካይነት ለኢየሱስ ስግደት ከእሱ መንፈስ ቅዱስን እንቀበላለን፣ ሰላምና ደስታንም እናገኛለን። የተወደዳችሁ ወንድሞቼና እህቶቼ፣ ይህንን የሕይወት ምግብ እንምረጥ። መሥዋዕተ ቅዳሴን መሳተፍ ተቀዳሚ ተግባራችን እናደርግ። በማኅበረሰባችን ውስጥ የቅዱስ ቁርባን ስግደት ወይም አምልኮ እንደገና እንጀምር። ለእኛ ያዘጋጀልንን ነገር ለመቀበል የሚያስችለን ምኞት እንዲሰጠን፣ እግዚአብሔርን መራብ የምንችልበትን ጸጋ እንዲሰጠን እንጠይቀው። ልክ ከደቀ መዛሙርቱ ጋር እንዳደረገ ሁሉ ዛሬም ኢየሱስ እኛም እንድንዘጋጅ ይጠይቀናል። እንደ ደቀ መዛሙርቱ ጌታ ሆይ የት እንድናዘጋጅልህ ትፈልጋለህ ብለን እንጠይቀው። የት እናዘጋጅ? ኢየሱስ ሌሎችን የሚያገል ለተወሰኑ ሰዎች ብቻ የሚሆን የተመረጠ ቦታ አይፈልግም። እርሱ የሚፈልገው በፍቅር ያልተነኩ ቦታዎችንና ተስፋ የሌለባቸውን ስፍራዎች ይሻል። ወደ እነዚያ ለእኛ ደስ የማያሰኙ ቦታዎች በመሄድ በዚያ እንድናዘጋጅለት ይጠይቀናል። ተስማሚ ቤት የሌላቸው ወይም ምግብ የማይመገቡ ሰዎች ስንት ይሆኑ? ሁላችንም በብቸኝነት በመከራና በችግር ውስጥ እየኖሩ የሚገኙ ሰዎች ምን ያህል እንደሆኑ እናውቃለን። ከኢየሱስ የመኖሪያ ስፍራና እንጀራ የተቀበልን እኛ ለእነዚህ እርዳታ ለሚያስፈልጋቸው ወንድሞቻችንና እህቶቻችን ቦታና ምግብ ማዘጋጀት ይኖርብናል። ኢየሱስ ለእኛ ሲል የሚቆረስ እንጀራ ሆነ። እኛም በተራችን ራሳችንን ለሌሎች እንድንሰጥ ከራሳችን ይልቅ ለሌሎች እንድንኖር ይፈልጋል። ይህንን ስናደርግ በቅዱስ ቁርባን ውስጥ እንኖራለን። ከጌታ ሥጋ የሚመነጨው ፍቅር በዓለም ውስጥ በማሰራጨትና በማስፋፋት እንኖራለን። ቅዱስ ቁርባን በሕይወታችን ውስጥ ትርጉም ሊያገኝ የሚችለው ከራሳችን ባሻገር በመሄድ ራሳችንን ለሌሎች አገልግሎት ስናውል ብቻ ነው። የዛሬ ቅዱስ ወንጌል ደቀ መዛሙርቱ ምግብ ለማዘጋጀት ወደ ከተማ እንዲሄዱ ይናገራል። ጌታ ዛሬ የእርሱን ዳግም መምጣት በምንጠባበቅበት በዛሬ ወቅት እኛ ርቀን መጠበቅ ሳይሆን የሚኖርብን ወደ ከተማዎች በመግባት ተዘጋጅተን መጠበቅ እንደሚገባን ጥሪ ያደርግልናል። ጌታ ሆይ ምን ያህል በሮችን እንድከፍትልህ ትፈልጋለህ? ጌታ ሆይ ስንት ግድግዳዎችን እንድደረምስ ትፈልጋለህ? ኢየሱስ የግዴለሽነትን ግድግዳ እንዲደረመስ፣ የጭቆናና የእብሪት ተግባራት እንዲጠፉ፣ ለፍትህ ለሥነ ምግባርና ለሕጋዊነት የተዘጋጁ መንገዶች ላይ እንድንጓዝ ይፈልጋል። ቅዱስ ቁርባን በኢየሱስ የባሕር ማዕበል እንድንወሰድ ይጋብዘናል። የዛሬው ቅዱስ ወንጌል የተደመደመው ደቀ መዛሙርቱ ከዚያም በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ በማለት ነበር። እኛም መሥዋዕተ ቅዳሴ ከተጠናቀቀ በኋላ ወደ ውጪ እንወጣለን። በየከተማው መንገድ ላይ ከሚዘዋወረው ከኢየሱስ ጋር ሆነን ወደፊት እንጓዛለን። ኢየሱስ በመካከላችን ሊሆን ይፈልጋል። እርሱ የእኛ የሕይወት አካል ሆኖ ለመኖር ይፈልጋል። በቤታችንም ውስጥ በመግባት ነፃ የሚያወጣን ምሕረቱን በመስጠት በቡራኬና በመጽናናት ሕይወትህን ሊሞላው ይፈልጋል። በጣም መጥፎ የሆነ የሕይወት ተመክሮ የነበረ ሰው ከሆንክ ጌታ ሊቀርብህ ይፈልጋል። ልባችንን ለእርሱ በመክፈት እንዲህ እንበል። ጌታ ሆይ መጥተህ ጎብኘን። ወደ ልባችን፣ ወደ ቤተሰባችንና ወደ ከተማችን በምትመጣበት ወቅት እንቀበልሃለን። በመንግሥትህ ውስጥ ምግብና የመኖሪያ ስፍራ ስላዘጋጀህልን ከልብ እናመሰግንሃለን። ከእህትና ከወንድሞቻችን ጋር በመሆን መንገድህን በማዘጋጀት ሂደት ውስጥ ተሳታፊ በመሆን ለሌሎች ወንድሞቻችን የፍትህ የሰላም መንገዶችን በየከተማችን ላይ መገንባት እንድንችል ዘንድ አግዘን አሜን። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በትላንትናው ዕለት ማለትም በግንቦት 26 2010 ዓ.ም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ በሚዘከርበት በዓል በተከበረበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Forma ki veti emi ve Yeter amet cinnet